ስለዚህ ሰው ማንነት በሙያ ህይወታቸው ስላደረገው ታላቅ ነገር በእለቱ ምስክርነታቸውን ከሰጡ ብዙዎች ውስጥ ናቸው።
ፍጹም ጥሩ ሰው ተብሎ በኔ መለኪያ ሰው ተራባል የመጀመሪያው ታደሰ ነው የሚሆነው እና የዛኑ ያህል የጥሩነቱ ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩህሩህ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንንም ይሁን ማንንም በስራ ህግጋት ውስጥ ለማንም ምረት የለውም። የስራ ክብሩነት በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድነው? ይሄ አሁን ካለው የኪነ ጥበብ ችሎታ ሁሉ በላይ ደግሞ እይታው አንድ ሰው የት መድረስ ይችላል ብሎ የማየት ብቃቱ ከራሱ አሁን ከምንላቸው የኪነ ጥበብ ዘርፍ ውጪ እንዴት ማየት እንደሚችል ለምሳሌ ታደሰ ባይኖር ኖሮ እኔ በኪነ ጥበብ ውስጥ አልመጣም ነበር። ይሄ ምንድነው? እድለኛ ሆኜ የመጀመሪያ የመለመሩኝ አቶ አውላቸው ደጀኔ ሲሆኑ ወደ አዲስ አበባ እንዲመጣ ካረጉኝ ደግሞ እሱና አቶ መራዊ ናቸው። እና እኔ ሁሉም ጋር መግባት ስለምወድ በኪነ ጥበብ ውስጥ አስቆሞ አንዱ መስመር ብቻ እንድከተል አድርጎ እንግዲህ ምል የሙያ ደረጃ እዚህ ደረስኩ የሚያስብለኝ ባይሆንም ሰው ለመሆኔና በጥበብ ውስጥ እንድኖር ያደረገኝ አንዱ እሱ ነው። ሁለተኛ ደረጃ በኢትዮጵያ ውስጥ በነበረው የኪነ ጥበብ እንቅስቃሴ ትልልቁን ቦታ የሚይዙት አዲስ አበባ ውስጥ ያሉ ቲያትር ቤቶች ናቸው። በዚህ ቲያትር ቤት ውስጥ አንዱ ክፍሉ ከሌላው ክፍል ጋር ውድድር አለ። የውድድሩ ውጤት በየቤቱ መሪ የሆኑ ወይም ስታር ተብለው የሚታዩ የጥበብ ሰዎች ተፈጥረዋል። በዚህ ሁሉ መሀል ግን ለምሳሌ ህዝብ ለህዝብ ስታነሳ ከክፍለ ሀገር እነየን አምጥቶ መሪ ያደርጋት እሱ ብሔር ብሔረሰቦች የሚባለው አጥንታ እነዛ በብሔራዊ ደረጃ ትልልቅ የነበሩት ጋር እኩል ቻሳው ተሽላ እንድትታይ ያደረገ የማየት ብቃቱን ነው። ክበበውን ወደ ጥበብ መድረክ ያመጣው ወደ ጥበብ መድረክ አመጡ። በሁለቱም ይጫፍ ያደረገ አደረገ እና እንዲህ ያልኩ ብዙዎቹ ላይ መሄድ ይችላል። የስራ ዲሲፕሊኑ እንግዲህ እይታውን ሌሎቻቸውን ማካፈል ይችላሉ። እያንዳንዷ እንቅስቃሴ ከሙዚቃው ጣዕም ጋር እኩል መራመድ አለበት። ያ ደግሞ አሁን እኔም ብጠይቀኝ በእኔ ውስጥ የፈጠረውን ተጽዕኖ ኪነ ጥበብ ውስጥ እንድቆይም ያደረገኝ አይኔንም እንድከፍት ያደረገኝ ሰው ነው።
መልካም ታማኝ፣ አሁንም እስኪ ከስራዎቹ ጋር እንቆይና ቀደም ብዬ ያነሳውልህን እንደሚታየው እንደማይሆን እረዳለሁ። ነገር ግን ከሰላሳ አመታት በፊት በቴሌቪዥን የሚሰሩ ስራዎች ላይ ታደሰ የሰራው ስራ ያመጣውን ለውጥ ወይም ተጽዕኖ የሰራውን ሁኔታ የሚመለከተውን ንገረን።
በእይታ መልክ ቢሆን ኖሮ እንዴት መግለጽ ይቻል ነበር? በአብዛኛው ግን አሁን ቴክኖሎጂ መጥቶ ይሄ የሙዚቃ በእንግሊዝኛ ቪዲዮ ክሊፕ እየተባለ ይነገራል። እነዚህ ከመምጣታቸው በፊት ኢትዮጵያ ውስጥ ህብረት ትርኢት ማክሰኞ፣ ሐሙስና ቅዳሜ እነዚህ በሶስት ቀን የሚታዩ ስራዎች ናቸው አብዛኛው ጊዜ ህብረት ትርኢት ተብለው የሚቀርቡት። በዛ ዘመን ደግሞ በእነዚህ ሶስት ቀናት የሚቀርቡልን ትርኢቶች በስቱዲዮ ጥበት ምክንያት በአንድ ስቱዲዮ ውስጥ ለምሳሌ እንደው 20 ሰው ሊይዝ በሚችል ውስጥ 40 ሰው ሆኖ የእንቅስቃሴው ውበትና የጥበቡን ጥራት እንዳትለይ ነው የሚያደርግት ቦታው ስቱዲዮው ራሱ። እና እንዲህ በታሸገበት ዘመን ወደ ውጭ ወደ መስክ ወጥቶ የተለያዩ ስራዎች መስራት ባልተለመደና ባልታወቀበት ዘመን እሱ የሰራቸው ስራዎች አንደኛው ያሳየው የዛሬ 32 ዓመት የተሰራ ነው። ይሄ እንግዲህ ከመንግስት ለውጥ 3 ዓመት በፊት ማለት ነው። ዩቲዩብ፣ ፌስቡክ ምናምን ከመንታት
በሌለበት
ዛሬ ያን ስራና በ2019 ወጥቶም ብታይ የትኛው ነው ያሁን እስከምትል ድረስ በዛ ዘመን እንዴት አስቦ ሰራውላል። ሌላው የኮንሶ ጨዋታ ነው። በተመሳሳይ እየሰራ ከጫካ ውስጥ እንዴት አውጥቶ ያውም ባልተለመደ ሁኔታ ብዙ ጊዜ ሙዚቃ ስንል ዘፋኝ ሙዚቀኛ ባንድ ላይ ከተወዛዋጅ ጋር ሆኖ የሚሰራበት ነው። ይሄ ግን በመሃል ሙዚቃ ብቻ የተቀናበረ ሆኖ ውዝዋዜውን ሜዳ ላይ ወስዶ ነው የሰራው። ሶስተኛው ሀገርን በተመለከተ የቀድሞ አርበኞችን ታሪክ ካካቺ ዘራፍ በሚል ለሀገራችን ለድንበራችን እያለ የሚሰራው ነው። እና በዛ ጦርና ጋሻ ውስጥ የሚሰራው የጥበብ አርት ጋሻው አንድ ላይ ሲሆን ጎራዴው ባንድ ሆኖ የሚሰጠው ምልክት እሱ እነሱ ስዕሉን በማሳየት ቪዲዮውን በማሳየት ካልሆነ በ በንግግር የሚገለጽ አይደለም እና ባለ ሰዓት ሁሉንም ማለት ባልችልም የጥበብ ሰዎችን ማውጣት የሚችል ራሱን ደብቆ ስራዎችን ወደፊት በማምጣት አሁን ቀደም ሲል እንደተገለጸው ብዙዎች ባለፈው 30 አመት ውስጥ የህዝብ ለህዝብ ባለቤት ሆነው መግለጫ ሲሰጡና ያለ እና የኢትዮጵያ ባህል ሆነብን ዩኒታይዞን ሁላችንም ዝም ብለናል። እዚህ ውስጥ ቅድም አቶ ኤልያስ ሲናገር እንደሰማው እኔ እንግዲህ 9 ወር በልምምር ላይ አብሬ ነበርኩ፣ 4 ወር ደግሞ በጉዞ ላይ ነበርኩ። ስራው ሲወጠንና ሲሰራ እያየሁ ነው የኖርኩት እና የኤልያስና የታደሰ ግንኙነት የሚጀምረው እዛ ነው። ለአንድ ደቂቃ ለምትወስድ እንቅስቃሴ ከአስር ሰዓት በላይ ያጠፋሉ። ወይ ሙዚቃው አልመጣልኝም ወይ ልጆቹ በቃዘር የሄሪቴር እያሉ እየተደረጠ የተሰራ ስራ ነው። ዛሬ ግን አሁንም ማጥናት ለሚፈልግ ስንት ሰው የህዝብ ለህዝብ አዘጋጅና ባለቤት ሆነ? በምን ሰርቶ? ይህ ሁሉ ቴሌቪዥን ሬዲዮ ባለበት ሀገር ጥናት ማድረግ የለም። ግን የሚደረገው ምንድን ነው? ህዝብ ለህዝብ በዛ ዘመን እየተባለ ሰው ታሪክ ይጠቅሳል። ባለቤቱ ማን ነው? ከየት ተጀመረ? እንዴት የሚለው ተጠይቆ አያውቅም። እና ይሄ መድረክ ይህንን የተጋረደ መጋረጃ እንዲቀድ ስላደረገ ነው ደስ ያለኝ። አመሰግናለሁ።
እንግዶቼ ዓለም ፀሐይ ወዳጆ፣ ታማኝ በየነ፣ አልማየሁ ገብረህይወትና ኤልያስ አረጋ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አንደ አመሰግናለሁ። እንሃለናል መንግስት